የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ ማርስተ ዜናዎቹን አሰማለሁ። ለአፍሪካ ቀንድ ሰላም እንዲሰሩ በድጋሚ የተሾሙት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ በኢትዮጵያ ፌደራል መንግስትና በህወሓት መካከል ያለውን ልዩነት በበለጠ ብልሃትና ስልታዊ አካሄድ መፍታት እንደሚገባቸው ተመለከተ። በኬንያ የነዳጅ ዋጋ ላይ ከፍተኛ የተባለ ጭማሪ በመደረጉ አገር አቀፍ የትራንስፖርት አድማ ተቀሰቀሰ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ስምምነት ነጥቦች ላይ እንድትደርስ ቴህራን ላይ ጫና በማሳረፍ ስምምነት ላይ ካልተደረሰ ኢራን ትወድማለች ሲሉ በድጋሚ ዛቱ። ባለፈው የፈረንጆቹ 2005 ዓመት በዓለም ላይ ከፍተኛ ቁጥር የሞት ቅጣት መፈጸሙን ዓለም አቀፉ የሰብአዊ ተከራካሪ ድርጅት አስታወቀ። ድርጅቱ ባለፈው ሰሞን ከ200 በላይ ኢትዮጵያውያን በሳውዲ እስር ቤት የሞት ፍርዳቸውን እየተጠባበቁ መሆኑን ማስታወቁ ይታወሳል። ዜናው በዝርዝር። ለአፍሪካ ቀንድ ሰላም እንዲሰሩ በድጋሚ የተሾሙት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ በኢትዮጵያ ፌደራል መንግስትና በህወሓት መካከል ያለውን ልዩነት በበለጠ ብልሃትና ስልታዊ አካሄድ መፍታት እንደሚገባቸው ተመለከተ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እና የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሰሞኑን ባወጡት መግለጫ ሁለቱ የፕሪቶሪያ ስምምነት ተፈራራሚ ወገኖች ያሏቸውን ልዩነት በተቀመጡ ስልቶች አማካኝነት እንዲፈቱ ጥሪ አቅርበዋል። ኦባሳንጆ ቀደም ሲል የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ በመሆን በዋናነት በሰሜን ኢትዮጵያ የተከሰተውን ግጭት በመሸምገል ማገልገላቸው ይታወቃል። የትግራይ ግጭትን በዘላቂነት የማቆም የሰላም ስምምነት ሲፈረም የአፍሪካ ህብረትን በመወከል ዋነኛ አደራዳሪ ሆነውም ሰርተዋል። ለአፍሪካ ቀንድ ሰላም በድጋሚ እንዲሰሩ የተሾሙት ኦሉሴጎን ኦባሳንጆ የትግራይ ክልል ፖለቲካዊ ቀውስን በብልሃት መፍታት ይገባቸዋል ሲሉ አንድ የጸጥታ ጥናት ተቋም ከፍተኛ ተመራማሪ ለዶይቼ ቬለ ተናግረዋል።
It's going to require that Obasanjo approaches this file with a lot more tact, with a lot more strategic foresight that he did previously.
ይህ ጉዳይ ኦባሳንጆን ከዚህ ቀደም ካደረጉት በበለጠ ብልሃትና የበለጠ ስልታዊ አካሄድ መያዝ ይጠይቃቸዋል። ምናልባትም ድርድሩ ሂደት ውስጥ አልቃ ከመግባታቸው በፊት ሁለቱ ወገኖች በድርድሩ መጨረሻ ሊያሳኩት የሚፈልጉት ነጥብ ምን እንደሆነ መለየት ይኖርባቸዋል።
The Mekele file is going to be a challenge.
ሰሞኑን በአዲስ አበባ በተካሄደው 10ኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ጉባኤ ማጠቃለያ ላይ ያወጣው መግለጫ ከጠቀሳቸው የሀገሪቱ የጸጥታ ጉዳዮች አንዱ የፕሪቶሪያ ስምምነት ጉዳይ ነበር። ዜና መጽሔት ዝርዝሩን ይዟል። በኬንያ የነዳጅ ዋጋ ላይ ከፍተኛ የተባለ ጭማሪ በመደረጉ አገር አቀፍ የትራንስፖርት አድማ ተቀሰቀሰ። የኢራን ጦርነት ባስከተለው ዓለም አቀፍ የነዳጅ ዋጋ ንረት ምክንያት በኬንያ የነዳጅና የኃይል ቁጥጥር ባለስልጣን ይፋ ያደረገውን ከፍተኛ የነዳጅ ዋጋ ጭማሪ በመቃወም የማታቱ ማለትም የሚኒባስ አሽከርካሪዎችና የጭነት መኪና ባለቤቶች ማህበራትን ያካተተው የትራንስፖርት ጥምረት አገር አቀፍ የስራ ማቆም አድማ መጀመሩን እሁድ ሌሊቱን ለዛሬ ሰኞ አጥቢያ አስታውቋል። ሮይተርስ የዜና ወኪል እንደዘገበው የተቃውሞ ሰልፈኞች ዛሬ ዋና ከተማ ናይሮቢ ዋና ዋና መንገዶችን ጨምሮ በኬንያ የተለያዩ ከተሞች መንገዶችን በመዝጋት ጎማዎችን በማቃጠል ተቃውሟቸውን እየገለጹ ነው። ዛሬ ቀትር ላይ ከናይሮቢ እንደተሰማው በኬንያ በተቀሰቀሰው የትራንስፖርት አድማ ምክንያት በአገሪቱ የህዝብ ማመላለሻ ትራንስፖርቶች፣ የጭነት ዝውውርና አጠቃላይ የትራንስፖርት አቅርቦቱ ሰንሰለቱ ላይ ከፍተኛ መስተጓጎል አስከትሏል። ባለፈው የጎርጎሮሳውያን 2025 ዓመት በዓለም ላይ ከፍተኛ ቁጥር የሞት ቅጣት መፈጸሙን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አስታወቀ። ይህ ከፍተኛ ቁጥር ድርጅቱ በዓለም ዙሪያ የሚፈጸመውን የሞት ቅጣት መመዝገብ ከጀመረበት ከ1981 ዓ ም ወዲህ መሆኑ ነው። እንደ አምነስቲ ባለፈው የጎርጎሮሳውያኑ 2025 ዓመት ቢያንስ 2707 ሰዎች ላይ የሞት ቅጣት መፈጸሙ በይፋ ተመዝግቧል። ይህ ቁጥር በጎርጎሮሳውያኑ 2024 ከተፈጸመ ጋር ሲነጻጸር 78 በመቶ ማደጉን ድርጅቱ አክሎ አስታውቋል። ከአራት አስርተ ዓመታት በፊት ከተፈ ከተፈጸመው ጋር ሲነጻጸር ደግሞ እጅግ ከፍተኛ ቁጥር መሆኑን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አስታውቋል። እንደ አምስቲ በ1981 ዓመተ ምህረት ባለም ዙሪያ 3191 ሰዎች ላይ የሞት ቅጣት ተፈርዶ ተገድለዋል። ይህ ቁጥር ግን ባለማችን ከፍተኛ ቁጥር ሰዎች ላይ የሞት ቅጣት በመፍረድ ሰዎችን የምትገለውን ቻይናን ያካተተ እንዳልነበረ የአምስቲ ዘገባ ያመለክታል። በቅርቡ በሳውዲ አረቢያ እስር ቤት ከ200 በላይ ኢትዮጵያውያን ከእጽ ዝውውር ጋር በተገናኘ የሞት ፍርዳቸውን እየተጠባበቁ መሆናቸውን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ይፋ ማድረጉ ይታወቃል። መዲና አቡ ዳቢ በሚገኝ ባራካ የኒውክሌር ኃይል ማመንጫ ላይ በተፈጸመው የሰው አልባ አውሮፕላን ጥቃት በኃይል ማመንጫው ዙሪያ የእሳት ቃጠሎ መነሳቱን የተባበሩት አረብ ኤሚሬትስ ባለስልጣናት አስታወቁ። ትናንት እሁድ የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ራፋኤል ግሮሲ ጥቃቱን በጣም አሳሳቢ ክስተት ብለውታል። ግሮሲ የኒውክሌር ደህንነት አደጋ ላይ የሚጥል ወታደራዊ እንቅስቃሴ ተቀባይነት የለውም ሲሉም አክለዋል። ከዚህ በተጨማሪ በኒውክሌር ኃይል ማመንጫዎች አቅራቢያ ከፍተኛ ወታደራዊ እግድ እንዲደረግም ግሮሲ ጠይቀዋል። በአቡ ዳቢ ኒውክሌር ኃይል ማመንጫ ላይ ስለተፈጸመው ጥቃት እስካሁን ኃላፊነትን የወሰደ አካል የለም። የተባበሩት አረብ ኤሚሬትስ ባለስልጣናት ለጥቃቱ የትኛውንም አካል ተጠያቂ አላደረጉም። የኢራን ጦርነት ከጀመረ በኋላ ባለ 4 ሬክተር ባራካ ፋብሪካ ላይ ጥቃት ሲደርስ ይህ ለመጀመሪያ ጊዜ ነው። አድማጮች፣ በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም ስምምነት ነጥቦች ላይ እንድትደርስ ቴህራን ላይ ጫና ማሳረፋቸውን እንደቀጠሉ ነው። ትራምፕ ቴህራን የሚገኘው መንግስት ላይ ጫና ለማሳረፍ የሆርሙዝ የባህር መሽመጥ እንዲከፈት ስምምነት ላይ ካልተደረሰ ኢራን ትወድማለች ሲሉ በድጋሚ ዝተዋል። ለኢራን ሰዓቱ እያበቃ ነው ያሉት ትራምፕ በፍጥነት መንቀሳቀስ ያሻችኋል፣ አለበለዚያ ምንም የሚቀር ነገር አይኖርም፣ ኢራን ትወድማለች ብለዋል። በድጋሚ ዩናይትድ ስቴትስና ኢራን ሚያዝያ መጀመሪያ ላይ የሁለት ሳምንታት የተኩስ አቁም ስምምነት ላይ ከደረሱ በኋላ ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን በቅርቡ ማራዘማቸው ይታወቃል። ከወራት በፊት ዶናልድ ትራምፕ የኢራን መንግስት የሆርሙዝ የባህር መስመር ዳግም ለመክፈት ስምምነት ላይ ካልደረሰ የኢራን ሙሉ ስልጣኔ ዛሬ ምሽት ይጠፋል ሲሉ መዛታቸው የሚታወስ ነው። በዩናይትድ ስቴትስ መዲና ዋሽንግተን በሚገኘው ናሽናል ሞል ፓርክ ትናንትና እሁድ በተካሄደ የጅምላ ጸሎት ላይ በሺዎች የሚቆጠሩ ሰዎች ተገኙ። ቀኑን ሙሉ በተካሄደው በዚሁ ዝግጅት ሀገራችን እንደ አንድ ሀገር እና ሕዝብ ከእግዚአብሔር በታች ለመሆን ወስናለች ሲሉ አዘጋጆቹ በዝግጅቱ መጨረሻ ተናግረዋል። በዋሽንግተን ሐውልት ዳራ ላይ ተዘርግቶ የነበረው በዚህ የጸሎት መድረክ ላይ የአምልኮ መዝሙሮችም ተደምጠዋል። ከተሰብሳቢዎቹ መካከል አብዛኞቹ የትራምፕ አሜሪካ ትቅደም ጽሑፍ ያለበትን ቀይ ኮፍያን ያደረጉና የአሜሪካንን ሰንደቅ ዓላማ ለብሰው የታዩ ብዙዎች ናቸው። የጸሎት ስነ ስርዓቱ ላይ የተዘጋጀው ፍሪደም ወይም ነጻነት 250 በተሰኘው የህዝብና የግል አጋርነት መሆኑም ተመልክቷል። ዝግጅቱ በዩናይትድ ስቴትስ ህገ መንግስት የተጠበቁትን የቤተ ክርስቲያንን ወይም የሃይማኖትና የመንግስትን መለያየትን የሚያናጋ የክርስቲያን ብሔርተኝነትን ማሳያ ነው በማለት ከፍተኛ ትችት ቀርቦበታል። ምስራቃዊ ጀርመን በላይፕሲግ ከተማ አቅራቢያ በግል የዱር እንስሳ መኖሪያ ውስጥ የነበረ አንድ ነብር በአንድ አረጋዊ እንስሳ ተንከባካቢ ላይ ጥቃት ካደረሰና ከመኖሪያው ከመለጠ በኋላ በፖሊስ ጥይት ተገደለ። ይህ ክስተት የተሰማው በግል ባለቤትነት ነብርን እና የዱር እንስሳቶችን መያዝን በተመለከተ በጀርመን ህግጋቶች ላይ ክለሳ እንዲደረገ ክርክር እየተደረገ በመጣበት በአሁኑ ወቅት ነው። ከመኖሪያው ካመለጠ በኋላ በፖሊስ የተገደለው ነብር በነጻ ቦታ ላይ የቆየው 30 ደቂቃ ብቻ እንደነበርና እንስሳው ከመኖሪያ ያመለጠው ነብሩ አቅራቢያ ሲሰሩ የነበሩ አንድ የ73 ዓመት አዛውንት ላይ ጉዳት ካደረሰ በኋላ ነበር። ይህ ዶቼ ቬለ ነው። ከዶቸበለ የምሽቱን ዜና ለማብቃት ርዕሰ ወሬዎቹን በድጋሚ አሰማለሁ። ለአፍሪቃ ቀንድ ሰላም እንዲሰሩ በድጋሚ ተሾሙት የቀድሞ የናይጄሪያ ፕሬዝደንት ኦሊሲጎን ኦባሳንጆ በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ልዩነት በበለጠ ብልሃትና ስልታዊ አካሄድ መፍታት እንደሚገባቸው ተመለከተ። በኬንያ የነዳጅ ዋጋ ላይ ከፍተኛ የተባለ ተጨማሪ በመደረጉ አገር አቀፍ የትራንስፖርት አድማ ተቀሰቀሰ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ስምምነት ነጥቦች ላይ እንድትደርስ ቴህራን ላይ ጫና በማሳረፍ ስምምነት ላይ ካልተደረሰ ኢራን ትወድማለች ሲሉ በድጋሚ ዛቱ። ዜናው አበቃ።
ለዓለም ዜናው ጥንቅር አዜብ እናመሰግናለን።